Gambino VOA.
ሰላም እንደምናመሻችሁ የጋቢና ቪዮ አድማጮች የሁድ ምሽት ጥቅምት 7 2014 ዓመተ ምህረት ዝግጅታችንን ከአሜሪካ ድምጽ ራዲዮ ጀምረናል። በመስተንግዶ አብራችሁ ማመሻው እኔ ስመኝሽ የቆየነኝ በቀነብሩ ደግሞ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ በተሰማቸው ብለን የመረጥናቸው መሰናዶች አስተጋጅተናል። አብራችሁን ቆዩ። የልብ ቀዶ ጥገና በኢትዮጵያውያን የህክምና ባለሙያዎች መሰጠት በጀመረ ባለፉት 4 አመታት ውስጥ በየአመቱ እስከ 100 የሚደርሱ የልብ ታማሚዎች በሀገር ውስጥ ያለምንም ወጪ ይታከማሉ። እነዚህን ውስብስብና አስቸጋሪ የቀዶ ህክምና ከሚያከናውኑት ሐኪሞች መካከል አንዱና በኢትዮጵያ የልብ ህክምና ማዕከል የሚሰሩት ዶክተር ፈቀደ አግባር እስካሁን በግላቸው 312 ስኬታማ የልብ ቀዶ ጥገና ያከናወኑ ሲሆን ከነዚህ ውስጥ እጅግ ፈታኝ የነበሩትና በስኬት የተጠናቀቁ የቀዶ ጥገናዎችን የሚተርክ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። በመጽሐፉና በኢትዮጵያ የልብ ቀዶ ጥገና አሁን ያለበት ደረጃ ዙሪያ ከዶክተር ፈቀደ ጋር ቆይታ አድርጌያለሁ። ቀጥሎ ይቀርባል። እስቲ ወደ ኋላ መጀመሪያ መለስ ስላርገህና እንግዲህ ለበርካታ መጣት ኢትዮጵያ ውስጥ የልብ ቀዶ ጥገና ማግኔት የሚፈልጉ ሰዎች ወይ በውጭ ሀገር መታከም አለባቸው አለበለዚያ ደግሞ ከውጭ ባለሙያዎች እስኪመጡ መጠበቅ ነበረባቸውና ያ ጊዜ ምን ያክል አስቸጋሪ ነበር?
እንግዲህ የልብ ቀዶ ጥገና ስንል ምን ማለት ነው? የደም ዝውውርን እና የሳምባን ስራ ተክቶ ለሚሰራ ማሽን በመስጠት ልብና ሳምባን በማቆም ልብን ከፍቶ የልብን ችግር መፍታት ነው ማለት ነው። ከዚያም ልብን የማስነሳት የልብና የሳምባን ስራ ወደ ቀድሞ የመመለስ የደም ዝውውርን መመለስ ከዚያም ደረት መዝጋት ማለት ነው። ይህ ኮንቬንሽናል ኦፕነር ሰርጀሪ እንለዋለን። እና በፊት የነበረው ጊዜ የመጀመሪያው አቅም ያላቸው ሰዎች በራሳቸው ጊዜ ችግራቸውን ከተረዱ በኋላ እና ይህ ሰርቪስ እንደሌለ ሲያቁም ይሄዳሉ። ሁለተኛው ግሩፖች ደግሞ በሀገር ውስጥ በተለያየ መንገድ በተለይ የልብ በሽተኞችን ታካሚዎችን በመለየት በተለያዩ ቦታዎች ወደ እስራኤል፣ ወደ አሜሪካ፣ ወደ እንግሊዝ በመላክ የልብ ቀዶ ጥገና በነጻ የሚያገኙበት መንገድ ይመቻች ነበር። በሶስተኛ ደረጃ ደግሞ የነበረው በተለይ በግሪጎሪያን ካላንደር 2009 ጀምሮ የልብ ማዕከል በኢትዮጵያ ከተመረቀበት ጊዜ አንስቶ በተለያዩ ዓለም የሚኖሩ የልብ ቀዶ ጠጋኝ ቡድኖች ሙሉ እቃቸውን የሚያስፈልገውን እቃ ይዘው መምጣት በፍላይ ኦቨር ሚሽነሪስ እየመጡ ለአምስት ቀንም ለአስር ቀንም ሰርተው በመሄድ ከዛ በኋላ ደግሞ ከሄዱ በኋላ በእኛው ሀገር ባለሙያዎች ካርዲዮሎጂስቶች ታካሚዎች ፎሎ ይደረጋሉ ማለት ነው። እና ነገር ግን ይሄ በጣም በጣት ለሚቆጠሩ ሰዎች የሚደርስ ሰርቪስ በመሆኑ ብዙ ሰዎች ይህንን እድል በመጠበቅ ወይ ህይወታቸው ያልፋል አለያም ደግሞ በሽታው ለከፋ ደረጃ ደርሶ የተለያዩ ችግሮች ውስጥ ይወድቃሉ። ለምሳሌ እንደ ስትሮክ፣ እንደ ሊምፕ አምፑቴሽን ወይም ደግሞ የእግር መቆረጥ እንዲሁም በተለይ ሃርት ፌለር የምንለው ስቴጅ ላይ ይገባሉ። በአጠቃላይ ብዙ ዜጎች ህይወታቸው ሲያልፍ ማየት ብቻ ነበር የነበረው። እና ከ2017 ጀምሮ ነው እንግዲህ ሎካል ቲም ሙሉ ለሙሉ በሙሉ ኢትዮጵያውያን አሁን ያልኩሽ ሙሉ ቡድን ያለው ሎካል ቲም በኢትዮጵያ የኦፕን ሃርት ሰርጀሪ ኮንቬንሽናል ኦፕን ሃርት ሰርጀሪ ላውንች የተደረገው ማለት ነው።
ህክምና በዚህ መልክ ሀገር ውስጥ እንዳይሰጥ አስቸጋሪ ያደረገው ነገር ምን ነበር?
በመጀመሪያ ደረጃ የልብ ቀዶ ጥገና ለመስራት የሚያስፈልግ ሴትአፕ ሊኖር ይገባል። የልብ ቀዶ ጥገና ዩኒክ ነው። ለምሳሌ የአንጎል ሰርጀሪ በማንኛውም ሰርጀሪ ክፍል ሊሰራ ይችላል። የሆድ፣ የጎይተር ወይም ደረት ውስጥም ሆኖ ልብን የማይነኩ ሰርጀሪዎች ያለን እነዛ ሴታፖች ሊሰሩ ይችላሉ። ነገር ግን የልብ አሁን ምልሽን ኮንቬንሽናል ኦፕን ሃርት ሰርጀሪን ግን ለመስራት የሚፈልገው ሴታፕ አለ። ያ ቴክኖሎጂ የተገጠመለት የኦፕራሲዮን ክፍል እና ያንን ሰፕላይ የሚያደርግ ሚኒት ባይ ሚኒት፣ ሰከንድ ባይ ሰከንድ ሁሉንም ያው ልብ ማለት ላይፍ ማለት ስለሆነ ያንን ሙሉ ለሙሉ ያሟላ ሴታፕ በሀገራችን አልነበረም። ያንን ሴታፕ ለመጀመሪያ ጊዜ በኢትዮጵያ ልብ ማዕከል ለመጀመሪያ ጊዜ ኢትዮጵያ ውስጥ ይህንን ያሟላ ተቋም በ2009 ግሪጎሪያን ካላንደር የተቋቋመ። በሁለተኛ ደረጃ ይህንን ሴታፕ ብታቋቁሚም ይሄ ሴታፕ ቢኖርሽም ሙሉ እውቀት ይፈልጋል። ከልብ ቀዶ ጥገና ጀምሮ እንዳልኩሽ ካርዲዮሎጂስት ያዋለን ድሮማለን አሁንም አለን። ከዛ በመቀጠል የኦፕራሲዮን ክፍሉ ብዙ ዕቀቶች አሉት። የልብ ቀዶ ጥገና ሰመመን ሰጭ በራሱ ሌላ ራሱ ይቻላል አንድ ቡድን ነው። የልብና የሳምባን ስራ ተክቶ የሚሰራው ማሽን ራን የሚያደርግ አንድ ሌላ ፐርፊዥንስ ቢባል ሌላ ዕቀት ነው። በጽም ታማሚ ክፍል ውስጥ ሌላ ዕቀት ይፈልጋል። ኢንቴንሲቭ ኬር ዶክተር እንላቸዋለን። ከዛ ባሻገር በዚህ በአጠቃላይ በልብ ህክምና ዙሪያ ላይ ትሬንድ የሆኑ ነርሶች በጣም ይፈልጋል። እንዳልኩሽ ቅድም ብዙ ቴክኖሎጂ ብዙ ማሽን ስላለ ደግሞ ባዮሜዲካል ኢንጂነሮች በእነዚህ በልብ ህክምና ላይ በምንጠቀምባቸው እቃዎች ላይ ዌል ትሬንድ የሆኑ ያንን መሳሪያዎች ሲበላሹ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ቦታው ላይ ሆነው ሜንድ ማድረግ የሚችሉ ባለሙያዎች ይፈልጋል። በአጠቃላይ እነዚህ እውቀቶች ሳይሟሉ ለረጅም ጊዜ ኢትዮጵያ ውስጥ ቆይተዋል። እንዳልኩሽ ያ ቀን 2017 ሰኔ 5 መሆን ነበረበት። ሰኔ 5 ቀን ለመጀመሪያ ጊዜ እኔ በመኖራው የልብ ቀዶ ጠጋኝ ኢትዮጵያን ቲም ለመጀመሪያ ጊዜ ያለምንም ፈረንጅ ፕሬዘንስ በልብ ማዕከል ውስጥ ኮንቬንሽናል ኦፕን ሀርት ሰርጀሪ ለመጀመሪያ ጊዜ ላውንች ተደርጓል። ከዛ ጊዜ በኋላ እንግዲህ ብዙ ተሰርቷል። እኔ ብቻዬን አሰሊ ሰርጅን እንግዲህ ዛሬ ላይ 312 ኮንቬንሽናል ኦፕነር ሰርጀሮችን ሰርቻለሁ።
እንግዲህ አሁን በነገርከን መሰረት የዛሬ 4 ዓመት ወይም በኢትዮጵያ አቆጣጠር 2010 ዓ.ም ላይ ነው የመጀመሪያውን የልብ ቀዶ ጥገና አሁን የገለጽካቸውን ነገሮች ባሟላ መልኩ በሀገር ውስጥ አንተ በመስመራው የህክምና ቡድን አገር ውስጥ መስከሄድ ይቻለውና ለመጀመሪያ ጊዜ በዚህ መልኩ መስጠት መቻሉ ምን አይነት ስሜት ነበረው በሰዓቱ?
በጣም ከባድ ስሜት ነበረው። ምክንያቱም ያንን ውሳኔ መወሰን በራሱ ያስፈራል። ምክንያቱም ለመናገር ያንን 2-3 ሳምንት መርሳት ይከብደኛል በህይወቴ። ሪክሱን አካሄደን ቀኑ ሲደርስ እኔ ብዙም በሰርጀሪው ላይ ሳይሆን ስጋቴ ሲስተሙ ላይ ችግር ከተፈጠረና ፌል ካረግን በተለይ በእኔ ላይ የሚመጣው ጫና ከባድ ነው። ምን ጥያቄ የለውም ሙያዬን ማል እስከ ማጣት ድረስ ሊሆን ይችላል። በዛ ላይ የመረጥና ታካሚ የህግ ባለሙያ ነች፣ የአዲስ አበባ ነዋሪ ነች፣ ባንክ ውስጥ የምትሰራ ነች እና ይሄ ደግሞ የበለጠ ጫና ውስጥ የሚከተኝ ነበር። ኤኒዌይስ ያ ቀን ከፈጣሪ ጋር ሁሉም ነገር በሰላም አለፈ። የዚች ልጅ ህይወት በዛ ቀን ሰርጀሪው ትልቁ ሆኖ ሳይሆን በዛ ፈተና ውስጥ ያለፉ ባለሙያዎች ይቻላል የሚለውን ለሌሎች ባለሙያዎች መንገዱን ከዛ በኋላም በድፍረት በኢትዮጵያውያን እውቀት አምና አንድ ልቧን የሰጠች ታካሚ ለብዙ መቶዎች ህይወት መዳንና ለብዙ መቶዎች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው እና ያ ቀን ትልቅ ነው።
አሁን ያልካት ታካሚ ከታከመች እና የመጀመሪያው ቀዶ ጥገና ከተደረገ 4 ዓመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከሉ ተጠቃሚ ሆነዋል?
በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሃርት ሰርጀሪ በምንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ ከ75 እስከ 100 የልብ ቀዶ ጥገናዎች ይሰጣሉ።
በነፃ ነው ህክምናው የሚሰጠው በማዕከሉ?
አዎ፣ የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነፃ ሰርቪስ ለመስጠት አስ ሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱን የሚሰጠው በነፃ ነው።
አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። በኢትዮጵያ የህክምና ባለሙያዎች በሀገር ውስጥ የልብ ቀዶ ጥገና መሰጠት ከተጀመረ ወዲህ ባሉት 4 ዓመታት ውስጥ የታዩ ለውጦችን እየቃኘን እንገኛለን። ቆይታችንን እያደረግን ያለነው በቅርቡ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ካሳተሙትና በኢትዮጵያ የልብ ማዕከል ዋና ሐኪም ሆነው ከሚሰሩት ዶክተር ፈቀደ አጓር ጋር ነው። ውይይታችን ይቀጥላል። እንግዲህ ቀደም ሲል የጠቀስክልን የመጀመሪያዋ የልብ ቀዶ ጥገና ህክምና የተደረገላት ታማሚን ጨምሮ ሌሎች በእነዚህ 4 ዓመታት ጊዜ ውስጥ ያጋጠሙህን ከባድም ብለህ ገለጽካቸውን የቀዶ ጥገና ሂደቶችና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፈሃልና እስኪ መጽሐፉን ለመጻፍ መነሻ የሆነ ምንድን ነው?
መጽሐፉን ለመጽሐፍ ያነሳሳኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጽሐፍ የተለመደ አይደለም። በተለይ ደግሞ በሕክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ ነው 312 እና ከዛ በላይ ሰርጀሪዎችን ሰራውና እነዚህን በሰራውባቸው ጊዜዎች እነዚህን የመረጥኳቸውን 17 ታሪኮች ለመጻፍ የፈለኩት ነገ በተለይ ታዳጊዎች ነገንም ያሉ ልጆች ይሄንን መጻፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያሉ ይያስባሉ። በዚህ ሙያም ሊሆን ይችላል ሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደደፈርኩ እነዛ ሰርጀሪዎች ለመስራትና ሰርጀሪዎቹ ተካሄዱበትን ድባብ የሚጠቅስ ነውና በአንድ ወቅት ከአንድ ትልቅ ጓደኛዬ ስለ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታረግ የ90 አመት የሮይተርስን ጋዜጠኛን ጸጋዬን ስትሰራው እናቃለን በሚዲያ ያንን የልብ ውስጥ ትልቁን ራይት ቬንትሪክል የበቀለውን ስትሰራ እንደዚህ አራት የደም ቧንቧዎችን ስንከፍት ልብ ሳይቆም ሳምባ ሳይቆም ልብ እየመታ ስትሰራ ሰርጀሪዎች ያቃሉ በሐኪም ፔጅ ላይ ምናምን ሲጻፍና ለምንድነው ግን እንደዚህ ከታካሚዎች ተሞክሮ ጋር ያገናኘ እንደው ለታሪክም እንዲቀመጥ ሰዋዊ በሆነ መንገድ ብትጽፈው ደስ ይለኛል ሲለኝ ያኔ ነው ይሄ ሐሳብ የተወለደው። የዛሬ አመት ከስድስት ወር አካባቢ ነውና የመጀመሪያውን ታሪክ ጽፌ አደርኩኝና በተለይ እንዳልኩሽ ሴሌክቲቭሊ ትውልድን ያወያያሉ ያነጋግራሉ ብዬ ያመንኩባቸውን መርጬ ጽፌያቸዋለሁ ማለት ነው።
እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከውና እንዴ ምናልባት በመጽሐፍ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምናልባት ለአድማጮቻችን የምታካፍለን?
ሁሉም ስለማረሳቸው ነው የጻፍኳቸው ግን ከሁሉም ግን ለራሳው ማልችለው ግን የ23 አመቱን ወጣት እንዳልካቸውን የዛሬ አመት ተሰራውት ቤንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሃርት ሰርጀሪ ነውና 10 ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት 2 ሰዓት ገብተን ማታ 1 ሰዓት ከምናምን አካባቢ የወጣንበት ይሄንን ልጅ ማርፋን ሲንድሮም የሚባል ወይም ደግሞ ሲበዛ ቆመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋንኛው ከልብ ላይ የሚነሳው ትልቁ የደም ቧንቧ አውርታ ምንለው የደም ቧንቧ መሆኑ ቀርቶ ወደ ፊኛነት ዘንቀየር ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸው እንዲያልፍ የሚያደርገው ነው። ይሄ የ23 አመት ወጣት እንግዲህ ይህንን የደም ቧንቧ ከ30 ሚሊሜትር በታች መሆን የነበረበት የደም ቧንቧ 90 ሚሊሜትር ሆኖ ነው የመጣው እና ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንቺንግ እስኪጀምር ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲሽን ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት እና ያ ፕሮሲጀር በጣም 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 ፈታኝ ነበር። በኦፕራሲዮኑ ወቅት ብዙ ነገሮች ተከስተዋል። ተስፋም ቆርጠን ነበር። ኦፕራሲዮኑን በጀመርን በሰባት ሰዓት ውስጥ ተስፋም ያስቆረጥ ነገር ተከስቶ ኦልሞስት አጥተነው ነበር። እኔም በጣም ደክሞኝ እንደገና ወጥቼ ሻይ ጠጥቼ ስክራብ አድርጌ እንደገና ተመልሼ ገብቼ ፕላን ዲ አድርገን ገብተን ነው ሰክሰስፉል የሆነው መጨረሻ ላይ እና ትልቅ ሰርጀሪ ነበር።
በጣም ደስ ይላል። እንግዲህ ከመጽሐፉ ጀርባ ላይ ባሰፈርከው መልእክት ላይ ካሳለፍካቸው ከባባድ የቀዶ ጥገና ታሪኮች በተጨማሪ በህክምና ውስጥ አልፈው ዛሬ ላይ ጥሩ ህይወት የሚኖሩ ሰዎች የሚሰማቸውን ስሜትም እንዳሳፈሩ ገልጸሃልና በሀገር ውስጥ ይሄን ህክምና አግኝተው ጤናቸው መመለስ የቻሉ ሰዎች በብዛት የሚሰጡ ምላሽ ምንድነው?
አስገራሚ ነው። እኔ መጽሐፉን የነው የሁሉንም ታሪክ ከጻፍኩ በኋላ ወደ መጽሐፍ ለማሳተም ከመሄዴ በፊት ጀመራ የነሱ ፍቃድ መኖር ስላለበት እንደ ኮንሰንት አይነት ያንተን ታሪክ በዚህ መንገድ ጽፌዋለሁ ይላል አነብላቸዋለሁና ያላለቀሰ ሰው ትዝ አይለኝም። ሁሉም ኢሞሽናል ናቸው። በአጋጣሚ አንድ ሁለት ሰው ካነበቡ በኋላ ሶስተኛው ላይ መሰለኝ ሳሚ ይባላል ሳነብለት እኛም መጽሐፉ ላይ መጽሐፍ አለብን በቃ ይሁን ነገር አስተያየት መስጠት አለብን ሲል ዛም ነው ስትራክ ያደረገኝና ይሄ መጽሐፍ ታይዘው የኔ ታሪክ አይደለም ካሁን በኋላ የኛ የሀገር ታሪክ ነው የኛ ሀገር የልብ ቀዶ ጥገና ታሪክ ነው። እንደገና ከዛ በኋላ ለሁሉም ነገሪያቸው ሁሉም ደስ እያላቸው ጽፈው ታይፕራይቲንግ ተጽፎ ምን እንደጻፉ እንዲነበብ ተደርጎ ወጥቷል ማለት ነው።
እስኪ ደግሞ ወደ አንተ ልምጣና በህክምና ሙያ ላይ ምን ያክል ጊዜ ቆየህ? ወደፊትስ በዚህ ዘርፍ ላይ መስራት የምትፈልገው ወይም ከምንና ደርሶ ልታይበት የምትፈልገው ደረጃ አለ?
በልብ ህክምና እንዳልኩሽ የቆየሁት ተክላላ 8ኛውን ጨርሰን 9ኛው ነው። ያው ይሄን ምን ምለው ቀዶ ጥገናነት ከተመለመልኩበት ጊዜ ጀምሮ ለአራት አመት ከተማርኩ በኋላ ነው እኔ ራሴ ልብ ቀዶ ጥገናኝ መስራት የጀመርኩትና ትምህርቴን አጠናቅቄ ከመጣሁ በኋላ ሌት ሰርጅ ነው እንጂ የልብ ቀዶ ጥገና መስራት ላይ ነኝና
የት ነው ትምህርትህን የተማርከው?
የልብ ቀዶ ጥገና ትምህርቴን የተማርኩት በህንድ ሀገር ባንግሎር በሚባል ከተማ ውስጥ ናሪያና ኢንስቲትዩት ኦፍ ካርዲያክ ሳይንስ ይባላል። በዓለም ላይ በጣም ብዙ የልብ ቀዶ ጥገናዎችን በአመት ውስጥ በመስራት ሁለተኛ ነው የሚባልለት ቤት ነው። በአመት ከ7000 እስከ 8000 የልብ ቀዶ ጥገናዎችን የሚሰራ ማዘር ሆስፒታል ነው።
እንግዲህ አሁን ባለበት ደረጃ የኢትዮጵያ የልብ ቀዶ ጥገና ህክምና ምን ደረጃ ላይ ነው ያለው? ምንስ ይጎለዋል?
አሁን ገና እየተጀመረ ነው። እየጎለመሰ ነው። ትንሽ እንደመጎልመስ ይያለ ነው። ነገር ግን ዳብሯል ማለት አይቻልም። ካርዲዮሎጂስቶቻችን በጣም ጥሩ ናቸው። በአዋቂ በኩል ጥሩ ነው ማለት ይችላለሁ። ኦልሞስት ዜጎች በአሁኑ ሰዓት ኢትዮጵያ ውስጥ የልብ ቀዶ ጥገና አዋቂዎች በምርጫቸው ነው ወደ ውጭ የሚሄዱት። ምርጫ አተው አይደለም፣ ምርጫ አለ እዚህ ሀገር ውስጥ። ህጻናትን በተመለከተ የአላሟላ ናቸው። አንዳንድ ኮምፕሌክስ ምንላቸው የልብ ቀዶ ጥገናዎች አሉ ህጻናት ላይ። እንዳልኩሽ ግን በህጻናትም ላይ በ75% በላይ ሰርቪሶቹን መስጠት የሚያስችሉ ኢታሊያን ያለ ነው። ግን የኢትዮጵያ ህዝብ ብዙ ነው። ከ110 ሚሊዮን በላይ ነው። ኢትዮጵያ ማለት አዲስ አበባ ማለት ብቻ ስላልሆነ ሰርቪሱ አልተጀመረም ማለት ይቻላል። እና በሁሉም አቅጣጫ መኖር አለበት። ገና ምን ብዙ ቀረናል ለማለት ፈልጌ ነው።
እንግዲህ ዶክተር ፈቀደ የልብ ጥገና ህክምና በኢትዮጵያ ውስጥ ያሳለፈው ሂደት ምን ይመስላል የሚለውን ታሪክና ከዛ ደግሞ ማከሉ በሀገር ውስጥ ታኪሞች የቀዶ ጥገና ህክምናው መስጠት ከጀመረበት ጊዜ አንስቶ ያሉትን ታሪኮች የያዘ የልብ ጠጋኝ ማስታወሻ የተሰኘ መጽሐፍ ጽፈህ ለገበያ አቅርበሃል። አድማጮች ይህንን መጽሐፍ እያነበቡ ደግሞ እንደሚማሩበት ብዙ ነገር እንደሚያገኙበት እርግጠኛ ነን። ዛሬ ከኛ ጋር ተገኝተህ ልምድህን መጽሐፉን በተመለከተ ያለውን ነገር ስላካፈልከን በአድማጮች ስም በጣም ነው የምናመሰግነው።
በጣም አመሰግናለሁ።
አድማጮች በኢትዮጵያ የልብ ማዕከል ዋና ሐኪም ሆነው ከሚሰሩት ዶክተር ፈቀደ አግዋር ጋር ያደረግነውን ቆይታ ነበር የተከታተላችሁት። ዶክተር ፈቀደ ከኛ ጋር ለነበራቸው ቆይታ እናመሰግናለን። በቀጣዩ ሙዚቃ ረፍት አድርገን ስንመለስ የጡት ካንሰር ታማሚ የነበረችውንና በቅርቡ በሞት የተለየችውን የማህሌት ግርማን ህይወት እንቃኛለን። አሁንም ቆይታችሁ ከኛ ጋር ይሁን። ኢትዮጵያ ውስጥ በአሁኑ ሰዓት የጡት ካንሰር በከፍተኛ ሁኔታ እየጨመረ መምጣቱንና ህሙማኑም ለበሽታ ያላቸው ግንዛቤ እምብዛም በመሆኑ አብዛኞቹ በሽታው ጸንቶባቸው ለህልፈት እንደሚዳረጉ ባለሙያዎች ይናገራሉ። በኢትዮጵያውያን ህሙማን ዘንድ በሽታው እንደሚስጥር የሚወሰድበት ግዜም አለ። ነገር ግን ነዋሪነቷ በካሊፎርኒያ ኦክላንድ ግዛት የነበረውና የጡት ካንሰር ታማሚ የነበረችው ማህሌት ግርማ ስለበሽታውና ስለህክምናው ግንዛቤ ለማስጨበጥና በድፍረት ለመነጋገር ስትል የራሷን የህክምና ሂደት በዩቲዩብ ቪዲዮ እየሰራች ስታስተምር ቆይታ ከሳምንታት በፊት ህይወቷ አልፏል። ኤደን ገረመው ራሳቸውም የካንሰር አገጋሚ የሆኑትን የማህሌት ግርማን እናት ወይዘሮ ሙሉ ብርሃን ግርማን እንዲሁም በካንሰር ህክምና ላይ ባለሙያ የሆኑትን ዶክተር ጥላሁን ሀብቴን አነጋግራ ተከታዩን አጠናቅራለች።
የካሊፎርኒያ ግዛት ኦክላንድ ነዋሪ የነበረችው ትውልደ ኢትዮጵያዊቷ ማህሌት ግርማ ከአራት አመታት በፊት ነበር የጡት ካንሰር እንዳለባት ያወቀችው። በቤተሰብ ውስጥ እኔ ቀድሞውንም የጡት ካንሰር ታማሚ ስለነበርኩ ጡቷ ላይ በተፈጥሮ የሚወጡ ከተለመደው ውጪ የነበሩ እብጠቶችን ተከታተል ነበር ይላሉ እናቷ ወይዘሮ ሙሉ ብርሃን ግርማ።
በአጋጣሚ ሆኖ ማህሌት ያው አንድ ላምፕ አግኝታ ሐኪም ጋር ፕሮሰስ ያደረገች ነበር። እሷ የምታውቀው ላምፑ መውጣት እንዳለበት ነው። ሄዳ ለሐኪሟ ላምፑን አውጡልኝ ስትላቸው አይ እኛ እናወጣም ምናምን ነገር ነው እንጂ ያሏት፣ ወይ ስለ ባዮፕሲ ስለምናምን አልነገሯት። በዛ ዲሳፖይንትድ ሆና ሌላ መንገድ ጀምራለች፣ እንትን ኢንሹራንሷን የመቀየር ምናምን ፕሮሰስ። እና እንግዲህ መጀመሪያ ነገር ለሴቶች ሁሉ መመክረው መጀመሪያ ነገር ምርመራ ነው። መመርመር ራስንም መመርመር ራስን ጡታችንን ቼክ ማድረግ በየጊዜው እንዳለብን፣ በተለይ ወር አበባ በሚመጣበት ጊዜ ጡታችን ማበጥና እንትን ማለት ይኖረዋል። ይሄ ሆርሞናል ቼንጅ ይኖራል። ስለዚህ ያን ጊዜ እጢ መኖሩና ለመኖሩን በመዳበስ እንትን ማለት እንዳለብን ማወቅ እንዳለብን፣ ካገኘን ደግሞ ለሐኪም ወዲያውን ማስረዳት እንዳለብን። በተለይ እዚህ ያለ ነው አኒዋል ቼክአፕ የሚባል ነገር አለ እና በአኒዋል ቼክአፕ እነሱም ያገኙታል፣ እኛም ደግሞ ያለውን ሁኔታ መንገር እንችላለን።
ወይዘሮ ሙሉ ብርሃን በሙያቸው ነርስ ስለነበሩ ቀድሞውንም የመጀመሪያ ልጃቸውን ማህሌትን አርግዘው ሳለ ጀምሮ ጡታቸውን ይከታተሉ ነበር። በተደጋጋሚ በቀዶ ጥገና በአመታት ውስጥ ጡቶቻቸው ውስጥ የነበሩ እብጠቶችን ማስወጣታቸው ስጋት ውስጥ ስለከተታቸውም የዛሬ 6 አመት አካባቢም ለልጆቻቸውና የእሳቸው ዘረመል ተወስዶ ምርመራ እንዲደረግ በጠየቁት መሰረት የእሳቸውና የልጃቸው ማህሌት ውጤት ተመሳሳይ በመሆን ለካንሰር ተጋላጭ መሆናቸውንም እንዳረጋገጡ ይናገራሉ።
ጄኔቲክ ቴስቲንግን እንትን ያልኩበት ምክንያት አንደኛ እሷም ላይ እጢዎች ስለነበሩ ይገኝ ስለነበር አውጥተው ኔጋቲቭ ነው ባዮፕሲ እያደረጉ ኔጋቲቭ ነው ብለዋል። አንድ ጊዜም አውጥታለች። ከዛ ላምፒ ብረስት ምናምን ይባላል እነዛ አይነት ነገር እና በቃ ማወቅ ኪዩሪዮሲቲ ነገር ነው በእውነት ለመናገር እንትን ያለኝ እና ስጠይቃቸው ያው ቤተሰብ ዘር ቤተሰብ ውስጥ አለ ወይ የሚል ጥያቄ መጣ። እና ሳስበው ሀገራችን ዶክመንትድ የሆነ እንትን የለንም፣ ሂስትሪ የለንም። እንኳን የነሱ የኔን እንኳን የድሮውን ባዮፕሲ ሪዛልት ማምጣት አልችልም። ዶክመንት ማግኘት ቀላል አይደለም። ግን ሳስበው አያቶች ሁለቱም ያረፉት ኢንደር ሲክስቲስ ምናምን ነው። እንደውም ወንድ አያቴ ወደ 56 ምናምን ነገር ነው። እና እናቴ ሁልጊዜ ሆዱን ያመው ነበር ችላለች እሱ። አያቴ ደግሞ ሴቷ አያቴ ስታርፍ የሆነ የማህፀን ነገር ይመስለኛል ነገሩ የነበረው። እና እኔ እንደዚህ ነገሮች አሉ ግን አምናት ፕራቹር ካንሰር ይሁን አይሁን ግን ይመስለኛል ስላት፣ እና ደግሞ ዶክተሯን ኢንሲስት አረኩ። በቃ ራሴ ከፍዬም ቢሆን ይደረግ ማወቅ ፈልጋለሁ ማለት ነው። እና አንዳንድ ሰዎች ማወቅም አይፈልጉም ይሄንን።
ወይዘሮ ሙሉ ብርሃን ልጃቸው ማህሌት ካንሰር መያዟን ካወቀችበት ጊዜ ጀምሮ ለሌሎች ስለ በሽታው ለማያውቁ ሰዎች ለማሳወቅ፣ በህመሙ ተይዘው ራሳቸውና ችግራቸውን የደበቁ ሰዎችም ብቻቸውን አለመሆናቸውን በማሳየት ለማበረታታት፣ እንዲሁም ኢትዮጵያ ውስጥ በካንሰር ላይ ለሚሰሩ ድርጅቶች ድጋፍ ለማድረግ በማሰብ ቪሎግ መጀመሯን ይገልጻሉ።
የኔን ወዲያው ነው ሁሉ ሰው እንዲያወቀው፣ ማቃቸው ሰዎች በሙሉ እንዲያውቁት ነው። በቃ ይሄ ነገር እንደዚህ ተብያለሁ እንዲሆነዋል። እና ለእኔ ትምርት ሰጡኝ በእውነት በዚህ ውስጥ አልፈልም እንዲያርግ እንደም ሌላ ቀርቶ ሐኪም እንኳን እከሌ የሚባል ሐኪም ብለው እንኳን ይመረጡልኛል እና መናገር በጣም ይጠቅማል አለመናገር ድብቅ ስለሆነ እና ማህሌት ይሄን ታቃለች የኛ ህብረተሰብ ብዙ ነገሮችን አይናገርም ሚስጥር ነው ሐሽ ነው ከቤተሰብ እንኳን ተመርጦ ነው ምናምን እና ይሄን ስለምታቅ ወዲያውኑ ዲሎጉን ጀመረች እና ያው ቴክኖሎጂውን ጊዜውና ዘመኑ ጥሩ ስለሆነ ያንን ሌላ ሰው እንዲያየው አደረገች ማለት ነው የምታልፍበትን ሁኔታ በሙሉ በየቀኑ እንትን ትላለች በዚህ ላይ መጨመር ፈልገው የሚገርመው ሐኪም ቤት ሐኪም ቀጠሮ ኖሯት ስትወጣ እንኳን አንዳንድ ጊዜ ደውዬ እንትን ስላት ቆና መጣሁ ስለና እሷ መኪና ውስጥ ሆና ያንን ታስተላልፋል ከዛ በኋላ ለእኔም ቴክስት ትልክና ነው የምትመጣው እና ኦፕንነስ በጣም ያስፈልጋል እና እሱ ያስተምራል ለዚህ ነው ብዙ ይረዳል
ኢትዮጵያ ውስጥ በአሁኑ ሰዓት የጡት ካንሰር እጅግ ከፍተኛ በሆነ ሁኔታ እየጨመረ እንደመጣና አብዛኞቹ ህሙማንም በጊዜ ለህክምና ስለማይመጡ ለህልፈት እንደሚዳረጉ ጥናቶች ያሳያሉ። በጅማ ዩኒቨርሲቲ ካንሰር ህክምና ክፍል ባልደረባ የሆኑት ዶክተር ጥላሁን ሀብቴ ማህበረሰቡ በአጠቃላይ ስለ ካንሰር ያለው እውቀት አነስተኛ መሆኑን ጠቅሰው ማህሌትን የመሰሉ ሰዎች በግልጽ ስለ ህክምና ማውራታቸው ትልቅ ሚና አለው ይላሉ።
የጡት ካንሰር በጣም የተለመደ ካንሰር ነው። ከሴቶች ምናልባት በስታቲስቲክሱም አንደኛ ደረጃ የተቀመጠ ካንሰር ነው እና እዛ ላይ ያለው የእውቀት ደረጃ ስለ በሽታው ምልክቶች የሚሆነው ስለ አንዱ ተገላጭ ባህሪያት ምንላቸውን ነገሮች እውቀቱ በአብዛኛው አናሳ ነው። ስለዚህ ካንሰር በሽተኛ ሆኖማን የሆኑ ሰዎች ወጥተው በቪዲዮ ምን በተለያየ መንገድ ለአንደው በሽታ እንዲሁም ደግሞ ህክምናም ላይ ያለው ያለውን ሂደት ሊያስረዱ የሚሞክሩበት መንገዶች ጠቀሜታ አለው። ኦፍኮርስ እንደዚህ አይነት በሽታ ያለባቸው ሰዎች ድፍረቱ ኖሯቸው እንደገና ስሱ ኖሯቸው ወጥተው ኤክስፒሪየንሳቸውን እያሳለፈ ያሉትን ነገር የሚናገሩበት ሂደት ብዙም የተለመደ አይደለም። ስለዚህ ያው ጠንካራ ሰው መሆን ያስፈልጋል ማለት ነው። እንደዚህም ወጥቶ የሚሉት ሰዎች እና አዌርነስ ወይ ደግሞ ንቃት ለመጨመር በጣም አስፈላጊ ነው።
የማህሌት እናት ወይዘሮ ሙሉ ብርሃን የጡት ካንሰር በጊዜ የሚታወቅ መሆኑን ክትትል ከተደረገለትም እንደሚድን ገልጸው አስተማሚዎችና ማህበረሰቡ ሊገነዘቧቸው ይገባል ያሉትን ነገሮች እንዲህ ያሳስባሉ።
በጣም የካንሰሩ ህመም እንትን የሚያደርገው ምንድን ነው? አንደኛ ነገር ካንሰር ሲባል በእኛ ህብረተሰብ ሞት የሚለው ነገር ነው አብሮ የሚመጣው ሁል ጊዜ። በቃ ካንሰር የያዘው ከሌ ሞተ ነው እና ያ ነገር ደግሞ ለራሱ ለበሽተኛውም ቢሆን መንትሪ በጣም ይጎዳል፣ ውስጥ ስሜትን ይጎዳል። ስለዚህ የውጭ ሰው ድጋፍ አሁን አይ አንተ ላይ ይሄ ድረስ ምናምን እንዲህ ነገሮችን ከመንል ይልቅ አይዞሽ ትወጫዋለሽ ትወጣዋለህ ምን ላርግልህ ዛሬ የምትፈልገው ነገር ምንድን ነው የምትሄድበት ቦታ አለ ወይ መውሰድ ከሆነ ምትበላው ምግብ ምንድን ነው የምትመርጠው ልብስ የሚያጠብ እንኳን ቢሆን ልብስ ልጠብልህ ወይ ልጆች ካላቸው ልጆቹን ላጫውትላቸው ወይ እንኳን እና እንዲህ ነገሮች የዛሬውን ፊት ለፊት የሚረዱትን ነገር ማድረግ ነው እንጂ ቁጭ ብሎ ስለ በሽታው እንዲያሰላስል ስለ በሽታው እንዲነግራቸው ስለ ሐኪሙ ስለሚሄዱበት ነገሮች ምናምን ያን እንዲያሰላስል ማድረጉ የበለጠ ይከብዳል።
ማለት ከስማ የካንሰር ህክምና የሆኑትን ኪሞ ጨረር ቀዶ ጥገና ሂደቶቿን በሙሉ ያለመሰልቸት ከጽኑ ልቦና ጋር ሆና እየቀረጸች ስታስተምርበት ቆይታ ጳጉሜ 2 ቀን 2013 ዓ.ም ህይወቷ ሊያልፍ ችሏል። ከህልፈቷ ከቀናት በፊት ገጻን ለሚከታተሉ ተመልካቾች ባስተላለፈችው መንፈሳዊ መልእክትም የሷ ህልፈት እንዳያስደነግጣቸውና የካንሰር ህሙማንም ሆኑ በሌላ የህይወት ትግል ውስጥ ያሉ ሰዎች የልቦና ጽናት እንዲኖራቸው መልእክት ያስተላለፈ ሲሆን ይህን መልእክቷንም ከግማሽ ሚሊዮን በላይ ህዝብ ተከታትሎታል። ብዙዎችም ህልፈቷ ቢያሳዝናቸውም ከቪሎጓ ስለ ጡት ካንሰር ብቻ ሳይሆን ስለ ህይወት ክህሎት እንዲሁም በመከራ ውስጥ ስለሚኖር ጽናት እንዳስተማረቻቸው በተለያዩ የማህበራዊ ትስስር ገጾች ላይ ምስክርነታቸውን ሰጥተዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽት ያዝናችሁ ዝግጅቶች ተጠናቀቁ። አብረናችሁ አመሽነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ አመሽት ስመኝሽ የቆየ ነበር። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሳይበለን ሰላም ነው።